ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ፣ ከጎኔ ጋቢና ትገኛለች።
ሰላም እንደምን አመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛ ትኩረታቸው ሰላም ማስፈን እንደሆነ ገለጹ። ሀገር ለመገንባትም የሰላም አስፈላጊነትን ከመግለጽ አልፈው በብርቱ ተማጽነዋል።
መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀርና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቃል።
አዲሷ የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ካደረጉት ንግግር የተወሰደውን ነበር በጥቂቱ ያሰማናችሁ። ዝርዝሩን ይዘናል።
ትሁቷ አምባሳደር በሚል ይታወቁ እንደነበርም ኬንያ ናይሮቢ በሚገኘው የተባበሩት መንግስታት ድርጅት ሲያገለግሉ በነበረው ወቅት የሚያውቋቸው ተናገሩ።
በመሆናቸው ሳይሆን አምባሳደር ሳህለ ወርቅ ለኢትዮጵያ የሚገቡ ሰው በመሆናቸው ነው ያንቀጠቀጠ ይመስል።
ይሄ ነገር ሁልጊዜ አይምሮ ውስጥ የሚመላለስ ማየት ሰዎችን መቼ ነው ኢትዮጵያ የምትጠቀመው? መቼ ነው ኢትዮጵያ ራ ሰዎችን አፈናግዳ እነሱ አገልግለዋት እሚያልፉት?
በሌላ ዘገባ ለስምንተኛ ጊዜ የተዘጋጀውን የሸገር 102.1 የለዛ አመታዊ ሽልማት በተመለከተም ዘገባ ይኖረናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ኢትዮጵያ አዲስ ፕሬዝዳንት መረጠች። አዲሷ የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ በዛሬው ዕለት በህዝብ ተወካዮች ምክር ቤት ተሾመዋል። ሀገራቸውንም በብቃት እንደሚያገለግሉ ተናግረዋል።
በሌላ ዜና የኬንያ ሰሜን ምስራቃዊ ክፍለ ግዛት ወረዳዎች አመራሮች በዚህ ሳምንት ስብሰባ አድርገው ላለፉት በርካታ አመታት አካባቢውን ሲያሸብር የኖረውን የሶማሊያ ነውጠኛ ቡድን አልሸባብን ለመዋጋት ቃል ተግባብተዋል። ለሁለት ቀናት በተካሄደ ጉባኤ ላይ የተወከሉት በአልሸባብ ጉዳይ ጥቃቶች ሲፈጸሙባቸው የቆዩ የሆኑት ማንዴራ፣ ጋሪሳ፣ ኢሴሎ፣ ዋጀር እና ማርሳቢት ወረዳዎች መሆናቸው ተገልጿል። አንዱ አሳሳቢ ጥያቄ ታዲያ ይሄ እንዴት ነው በስኬት የሚከናወነው የሚለው ሲሆን ጉባኤተኞቹ ሀሳብ ተለዋውጠውበታል።
በምስራቃዊ ኮንጎ ዲሞክራሲያዊት ሪፐብሊክ ያለው ሁከት የኢቦላ በሽታ ወረርሽኙን ለመቆጣጠር የተያዘውን ጥረት ያደናቀፈ መሆኑን የዓለም የጤና ድርጅት አስታወቀ። ኢቦላ እስካሁን በአካባቢው ከ150 በላይ ሰዎች መግደሉም ታውቋል። የዓለም የጤና ድርጅቱ ቃል አቀባይ ታሪክ ዛፋሺች በሰጡት ቃል በጣም ከባድ ሁኔታ ነው፣ ይሄ ከመጀመሪያው አንስቶ የፈራነው ነገር ነው፣ የጸጥታ ሁኔታ ሙሉ በሙሉ ስራችንን ለማከናወን የማንችልበት ደረጃ ላይ ደርሰናል ብለዋል። በኮንጎ ሰሜናዊ ክፍለ ሀገር የኢቦላ ወረርሽኙ የተቀሰቀሰው ብዛት ያላቸው ታጣቂ ቡድኖች የሚንቀሳቀሱበት በመሆኑ የእርዳታ ሰራተኞች ወረርሽኙ ከጀመረበት ከሐምሌ ወር ወዲህ በተደጋጋሚ ስራቸውን እንዲያቆሙ ወይም ደግሞ እንዲዘጉ ሲያስገድዳቸው እንደነበረ ተዘግቧል።
በመጨረሻም የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልመን በዋሽንግተን ፖስት ጋዜጣ ይሰራል ስለነበረው ጋዜጠኛ ጀማል ሐሾጊ ግድያ ሲናገሩ አሰቃቂ ወንጀል ብለውታል። ከግድያው ጋር በተያያዘ ከአልጋ ወራሹ ጋር ቅርበት ያላቸው ባለስልጣን የሚገኙባቸው 18 ሰዎች እንደታሰሩ ተገልጿል። ቱርክ በሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ስለተገደለው ጋዜጠኛ አልጋ ወራሹ ለመጀመሪያ ጊዜ የተናገሩት ትላንት መሆኑን የስራ ባልደረባችን ዝላቲካ ሆክ ባጠናቀረችው ዘገባ ገልጿል። ወደ ኋላ ላይ ስርስሩን ይዘን እንመለሳለን። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያ ዘገባችን ነው የምናልፈው። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛው ትኩረታቸው ሰላምን ማስፈን እንደሆነ ገለጹ። ሀገር ለመገንባትም የሰላም አስፈላጊነትን ከመግለጽ አልፈው በብርቱ ተማጽነዋል። በሌላም በኩል ደግሞ ለዘላቂ ሰላም ዋስትና ያለው ዲሞክራሲ እንደሚያስፈልግ አስገንዝበዋል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል።
በመጀመሪያ የኢትዮጵያ ተወካዮችና የፌዴሬሽን ምክር ቤቶች በጋራ ስብሰባቸው የቀድሞውን ፕሬዚዳንት ዶክተር ሙላቱ ተሾመን የሥራ መልቀቂያ ጥያቄ ተቀብለው አሰናበቷቸው። ከዚያ በመቀጠልም የፌዴሬሽን ምክር ቤት አባላትን ጨምሮ ተጋባዥ እንግዶችና የመገናኛ ብዙሃን ሰራተኞች በሌሉበት ዝግ ስብሰባ የሕዝብ ተወካዮች ምክር ቤት ካካሄደ በኋላ ለኢትዮጵያ የመጀመሪያውን የሴት ፕሬዚዳንት ሰይሟል። የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንት ዳኛ ዳኜ መላኩ ቃለ መሐላውን አስፈጸሙ።
እኔ አምባሳደር ሳህለወርቅ ዘውዴ በዛሬው ዕለት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት በመሆን ስራዬን ስጀምር የተጣለብኝ ከፍተኛ ኃላፊነት በታማኝነት ለመፈጸም ቃል እገባለሁ።
ፕሬዚዳንት ሳህለወርቅ ዘውዴ በበዓለ ሲመት ንግግራቸው ስልጣን የተረከቧቸውን የቀድሞውን ፕሬዚዳንት ካመሰገኑ በኋላ ይህ የስልጣን ሽግግር ባህል በሀገሪቱ የስልጣን እርከኖች ከላይ እስከ ታች ከመንግሥት እስከ ግል ድርጅቶች እንዲለመድ አደራ ብለዋል። ፕሬዚዳንቱ ብዙ ጊዜ ሳያጠፉ ወደ ሥራ ትኩረታቸው ተሻግረዋል። የተጀመረው የለውጥ ጉዞ መመራት የሚኖርበት በሴቶችና በወንዶች እኩል ተሳታፊነትና ተጠቃሚነት መሆኑን በማስገንዘብም በዚህ መንገድ አገሪቱ ከተጓዘች በሁሉም አቅጣጫ እኩልነትን በማስፈን ከኋላ ቀርነት እንደምትላቀቅ ያላቸውን እምነት ገልጸዋል። ይህም ሥራ በምን አይነት ዘዴ መቀጠል እንዳለበት ጠቁመዋል።
ጉዞው ውስብስብና በርካታ ፈተናዎች ያሉበት እንደሚሆንም ይጠበቃል። እነዚህን ፈተናዎች አንዱ ሲገነባ ሌላው በማፍረስ ሳይሆን፣ አንዱ በሰላማዊ መንገድ ሌላው በትጥቅ ትግል ሳይሆን፣ መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመጀማመር በመፈቃቀርና በመተሳሰር የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቃል።
ቀጠል አድርገውም ፕሬዚዳንቷ በመንበራቸው በሚቆዩበት ጊዜ ሁሉ ትኩረታቸው በምን ላይ እንደሚያርፍ ከወዲሁ በግልጽ አስታውቀዋል።
ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማስፈለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል።
ፕሬዚዳንት ሳህለወርቅ ዘውዴ የሰላምን አስፈላጊነት ማስገንዘብ ብቻ አልነበረም የሹመት ንግግራቸው ትኩረት። ከዚያም በላይ ሄደው ኢትዮጵያውያን እናቶች ለልጆቻቸው በሚያቀርቡት ተማጽነው ድምጸት ለሰላም ተማጽነዋል።
ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማስፈለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል።
ፕሬዚዳንቷ ሰላም እንዲሁ የሚቆም ወይም የሚገኝ እንዳልሆነም በንግግራቸው አበክረው አስገንዝበዋል። በእሳቸው አነጋገር ሰላም ለልማትና ብልጽግና ቅድመ ሁኔታ ነው። ዘላቂነቱም ያለልማትና ብልጽግና ሊረጋገጥ አይችልም። ዘላቂ ሰላም ሀገሪቷን እንዲኖራትም ሁሉም ዜጎች በጥረታቸው ተጠቃሚ መሆን እንደሚገባቸው አስገንዝበዋል። ሌላውን የሰላም ዋስትና ደግሞ በሚከተለው መንገድ ነበር የገለጹት።
ለዘላቂ ሰላም መረጋገጥ ዋስትና ያለው ዲሞክራሲም እጅግ ተፈላጊ በመሆኑ የመንግስት ስልጣን የያዘውን ሆነ ተፎካካሪ የፖለቲካ ፓርቲዎች ዲሞክራሲ ስር እንዲሰድ ዜጎች ሀሳባቸውን በነጻነት በመግለጽ ሰላማቸውን ለማስጠበቅም ሆነ ለልማት እንዲተጉ በኃላፊነት መንፈስ መስራት ይገባቸዋል። ህዝቡም የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ብቻ እንዲመሩ በጀመሩ መልኩ ድጋፉን አጠናክሮ እንዲቀጥል አደራ እላለሁ።
ፕሬዚዳንት ሳህለወርቅ ዘውዴ በዚህ ፕሬዚዳንታዊ የመጀመሪያ ንግግራቸው ብክሩና ከሰጧቸው ጉዳዮች አንዱ የሴቶችን እኩልነት የተመለከተ ነበረ። በወንዶች ጥረት ብቻ የተገነባ አገርም ሆነ ቤተሰብ የለም። ሴቶች የቤተሰብም የሀገርም ምሰሶዎች ናቸው። የሴቶች ጉዳት የሀገርም የቤተሰብም የሁሉም ጉዳት ነው። በተለይም የወደፊቱ ሀገር ተረካቢ ትውልድ በሴቶች ጉዳት በይበልጥ ይጎዳል ያሉት አዲሷ ፕሬዚዳንት ንግግራቸውን በቀላል ዋስተው ፈጽመዋል።
ወንድም ሆነ ሴት ለራሱ ሲል ሀገሩን ለራሱ ሲል እናቱን እህቱን ሚስቱ የሆነችውን ሴት ሊንከባከብ ይገባል። የሴቶችን ማንኛውም አይነት ጥቃት የማይቀበል ትውልድ ልንገነባ ይገባናል። ስለ ሴት አብዝቼ ተናገርኩ የመሰላችሁ ገና ምኑ ተነግሮ።
ፕሬዚዳንት ሳህለወርቅ ዘውዴ ረጅም የሥራ ጊዜያቸውን ያሳለፉት በዲፕሎማትነት ሀገራቸውን በማገልገል እንደነበረ በአፈ ጉባኤ ታደሰ ጫፎ ተዘርዝሯል። የቀድሞው ፕሬዚዳንት ሙላቱ ተሾመ ከጊዜው ቀድሞ ሥልጣናቸውን ለመልቀቅ የገፋቸው ምክንያት ዝርዝሩ ባይታወቅም በሳቸው አነጋገር ኃላፊነታቸውን ለቀጣዩ ትውልድ ለማስተላለፍ በመወሰናቸው ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከዚሁ ጋር በተያያዘ ፕሬዚዳንት ሳህለወርቅ ዘውዴ ትሁቷ አምባሳደር በሚል ይተዋወቁ እንደነበር ኬንያ ናይሮቢ በሚገኘው የተባበሩት መንግስታት ድርጅት ሲያገለግሉ በነበረበት ወቅት የሚያውቋቸው ተናግረዋል። ባለፈው ሰኔ ወር ከናይሮቢ እስኪሸኙ ድረስ ለሰባት ዓመታት መቆየታቸውን የገለጹት የተለያዩ ወዳጆቻቸው አሁን ሀገራቸውን ሊያገለግሉ የሚችሉበት ተገቢ ቦታ አገኙ ብለዋል። ጽዮን ግርማ ዝርዝር አላት።
ወይዘሮ አበባ ሲራክ በኬንያ ናይሮቢ ከተማ ለረጅም ዓመት የኖሩ የሁለት ሴት ልጆች እናት ናቸው። ዛሬ የኢትዮጵያ ፕሬዝዳንት ሆነው የተሾሙትን ሳህለወርቅ ዘውዴ ኬንያ በሚገኘው የተባበሩት መንግስታት ድርጅት በረዳት ዋና ጸሐፊ ማዕረግ ዳይሬክተር ሆነው ሲያገለግሉ ያውቋቸዋል። ውቂያቸውም የቅርብ ቅርበታቸውም የቤተሰብ ያህል እንደሆነ ይናገራሉ። አስተያየታቸውን ጠይቄያቸው ነበር።
ለደስታዬ ምን ደብል አላቅም። በትናንትና ሁለት ስሰማ ገና ሳይረጋገጥ ማለት ነው። እንደ ለቅሶም አደረገኝ። ሰውነቴ ተንቀጠቀጠ። ብርድ ብርድ አለኝ። ምን ማመን ነው ያቃተኝ። የእኔ ጓደኛ በመሆናቸው ሳይሆን አምባሳደር ሳህለወርቅ ለኢትዮጵያ የሚገቡ ሰው በመሆናቸው ነው ያንቀጠቀጠኝ።
ይሄ ነገር ሁልጊዜ አይምሮ ውስጥ የሚመላለስ ማለት ሰዎችን መቼ ነው ኢትዮጵያ የምትጠቀመው? መቼ ነው ኢትዮጵያ ራ ሰዎችን አፈናግዳ እነሱ አገልግለዋት እሚያልፉት? ሰው ያልፋል። አሁን ይህን ስናገር አልቅሻልሽ ይለኛል። ለምን እንዲህ አይነት ሰዎች የተከበሩ አዋቂዎች ከዛ በላይ በትህትና በሰው አክብሮት ዝቅ ብላ ትፍስና ዝቅ ብላ ወንበር ለቃ አስተናግዳ።
ወይዘሮ አበባ አምባሳደር ሳህለወርቅ በኬንያ ቆይታቸው ከፍ ያለ ቦታ የሚሰጣቸው ስራ የነበራቸው የተከበሩ ሴት ነበሩ ብለውናል።
በጣም እዚህ ከማደንቃቸው ሴቶች እሷ አንደኛዋ ናት። አምባሳደር ሳህለወርቅ ከዛ በላይ ከእውቀቷ ከችሎታዋ በላይ ሁሉ የሚያስደንቅ ያንን ስልጣን ያንን ክብር አስቀምጣው ነው የምትመጣ። ቢሮዋ በምንም አናየውም አናውቀውም። ልክ እኛ ጋር ግብዣ ስንገናኝ በኮሚኒቲ ስንገናኝ አምባሳደር ሳህለወርቅን ያንን ክብር ትጣው ስለምትመጣ እኛም እንረሳዋለን። እኔ ለራሴ ትዝ ብሎኝ ያቅ ያ ነው ትልቁ እኔ የማከብራት የምወዳት ሁልጊዜ የምሳሳላት በዛ ነገሯል። ይህ ትልቅ ስልጣን ይህን ትልቅ ቦታ ይዛ ያን ሁሉ ሰው በስሯ እያስተዳደረች ያን ሁሉ ታግላ ቆማ ይዛ ከኛ ጋር ስትመጣ ደግሞ እንደኛ ሆና ከኛ ጋር ተሳስቃ ከኛ ጋር አውርታ ተቀላልዳ ተሳስቀን ምን ብለን በንሰን ጠብሰን ተጫውተን ደንብ ይሄ ነው በቃ ትልቁ የእሷ እግዚአብሔር የሰጣት ትልቁ ነገር ይሄ ነው።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ከአምባሳደር ሳህለወርቅ ጋር በቅርበት የመስራት አጋጣሚ እንደነበራቸው ይናገራሉ። በኢትዮጵያ ታሪክ ከመጀመሪያው አምባሳደር ዮዲት ምሩና ሁለተኛው አምባሳደር ቆንጂት ስነገርጊስ ቀጥሎ ሶስተኛ ሴት አምባሳደር እንደነበሩ ያስታውሳሉ።
በአብዛኛው በኢትዮጵያ ከ100 ዓመት በላይ የዘለቀ የዲፕሎማሲና የውጭ ግንኙነት ታሪክ ውስጥ በወንዶች የበላይነት ያለበት ዘርፍ ነው። ከቅርብ ጊዜ ድረስ በጣም ውስን የነበሩ አምባሳደሮች ነው የነበሩ። ሶስቱ ፋናውዲ የሚባሉ አምባሳደሮች ናቸው።
አምባሳደር ሳህለወርቅ በአፍሪካ ኢኮኖሚክ ኮሚሽንና በአፍሪካ ህብረት የኢትዮጵያ ተወካይ ሆነው አገልግለዋል። በኢትዮጵያ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር በመሆንም ሰርተዋል። በዚህ መስሪያ ቤት ቆይታቸው የተወሰነ ውቂያ እንደነበራቸው የገለጹት አቶ መለስ አለም ስለርሳቸው በደንብ ማወቅ የቻሉት ግን በናይሮቢ ቆይታቸው እንደሆነ ይናገራሉ።
በጣም አብሮ ለመገናኘት ለመስራትም እድል ያጋጠመኝ በኬንያ የፌድሪ ኤምባሲ ተመድቤ በካውንስለርነት በሰራሁበት ጊዜ ነው። እሳቸው ያኔ ኬንያ የሚገኘው የተባበሩት መንግስታት ድርጅት ፌዴሬት ኃላፊ ሆነው ምክትል ዋና ጸሐፊነት አገልግለዋል እና በኤምባሲውና በተባበሩት መንግስታት ድርጅት ፌዴሬት መካከል ሚዛን በጠበቀ ሁኔታ ሲሰሩ የነበሩ ድልድይም ሆነው ያገለገሉ ኬንያ በሚገኙ ኢትዮጵያውያን ዘንድ የሚወደዱ የሚከበሩ ናቸው። ትንሽ ነው ትልቅ ነው ያለው ነው የሌለው ነው የተማረ ነው ያልተማረ ነው ብለው የማይለዩ እጅግ ትህትና የተሞላ ባህሪ የነበራቸው ኃላፊ ነው የነበሩት። እንግዲህ ይህንኑ ባህሪ ይዘው ነው ወደዚህ ኃላፊነት የመጡት።
ከመናገር ይልቅ ማዳመጥን የሚመርጡ በሳልና ትሁት መሪ ነበሩ ሲሉ ይገልጿቸዋል።
አገራቸውን በጣም በታታሪነት በቅንነት ያገለግሉ ናቸው። መንግስታት በተለዋወጡ ቁጥር እዛው ቦታ ለሀገር ትልቅ ስራ እየሰሩ ናቸው። የተባበሩት መንግስታት ድርጅት አገልግሎታቸውንም ቢሆን በብስለትና በበልሃት እየሰሩ ያም ክህሎቱም እውቀቱም የነበራቸው ጀግና ሴት ናቸው ብሎ ማለት ይቻላል። ሲሆን እንግዲህ የተባበሩት መንግስታት ድርጅት ስራ የራሱ አሰራሮች አሉት። ከዛ መሳለመሳ ደግሞ የሀገር ጥቅም አለ። እሱን ሚዛን በጠብቀህ በጥንቃቄ ብሄድ ያለምንም ውዝግብ ማለፍ ትልቅ ክህሎት ይጠይቃል። የግል ባህሪያቸውን በተመለከተ ሌሎች ሰዎች ሊናገሩ ይችላሉ። ግን እኔ ኬንያ በነበረኝ ቆይታ ያየሁት በጣም አስተማሪ ሰው ናቸው። ማዳመጥ የሚችሉ ሰው ናቸው። በጣም ትሁት ዲፕሎማትም እህትም እናትም ነበሩ። የቋንቋ ክህሎታቸው በጣም የሚደንቅ ነው። በእሳቸው ደረጃ አማርኛን፣ ፈረንሳይኛን፣ እንግሊዝኛን አቀላጥፎ ከሚናገሩ ጥቂት የኢትዮጵያውያን ዲፕሎማቶች ውስጥ ክብርት ፕሬዚደንት ሳህለወርቅ ዘውዴ ይጠቀሳሉ። እኔ በጣም ደስ ነው ያለኝ። አንደኛ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ነው በከፍተኛ የመንግስት ኃላፊነቶች ደረጃ ሴቶች እኩል ውክልና እያገኙ እኩል ተሳትፎ እንዲኖራቸው እየተደረገ ያለው። ለሌሎች ሞራል ይሰጣል። እህቶቻችን ለልጆቻችን ጠንክረው ከሰሩ ጠንክረው ከተማሩ የተሻለ ደረጃ መድረስ እንደሚችሉ አብነት ነው።
በፈረንሳይ ሞንትፕሊየር ዩኒቨርሲቲ መማራቸው የሚነገረው አዲሷ ፕሬዝዳንት ሳህለወርቅ ዘውዴ ከ1982 እስከ 1996 በሴኔጋል የኢትዮጵያ አምባሳደር በመሆን አገልግለዋል። በጅቡቲ፣ በፈረንሳይና በሞሮኮ፣ በቱኒዚያም የኢትዮጵያ አምባሳደርና የዩኒስኮ ተወካይ በመሆን አገልግለዋል። በተባበሩት መንግስታት ስር የተቀናጀ የሰላም አስከባሪ ኃይል ተወካይ በመሆንም በመካከለኛ አፍሪካ ሪፐብሊክም ሰርተዋል። በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የአፍሪካ ህብረት ልዩ መልእክተኛ ሆነው እስኪሾሙ ድረስ ቆይታቸው በኬንያ ነበር። በእንግሊዝ ህጻናት አድን ድርጅት የጤና ክፍል ኃላፊ በመሆን ለሶማሊያ የሚሰሩትና በናይሮቢ የሚገኙት ዶክተር ቢኒያም ወልደ ጻድቅ በኢትዮጵያ የተጀመረውን ለውጥ ለማስቀጠልና አዲሱን ጠቅላይ ሚኒስትር አብይ አህመድን ለማገዝ በናይሮቢ የሚገኙ የተማሩ ኢትዮጵያውያንን በማስተባበር በኩል አምባሳደር ሳህለወርቅ ከፍተኛ ድርሻ ነበራቸው ይላሉ። በርሳቸው ግምገማም ትሁቷ አምባሳደር አገራቸውን ለማገልገል ተገቢውን ቦታ አግኝተዋል ባይናቸው።
በጣም ኮሚትድ የሆኑ፣ ሁለተኛ አገርን በጣም የሚወዱ፣ ሶስተኛ እውነተኛ ዲፕሎማት የሚባሉ የለም። ይሄ ዲፕሎማሲ ማስማማቱን ኔጎሽዬሽኑን በጣም ረገጥ ያለ ስኪል አላቸው። ከዛ በውጪ ደግሞ ሰውን በሙሉ በማቅረብ ነው ሰውን ትሪት በማድረግ እንደ ሰውነቱ እና እንደ ሰውነታቸው ምሳቸው ብታያቸው በጣም ጥሩ ሰው ቨሪ ወንደርፉል ሂውማን ቢንግ የሚሏቸው አይነት ሰው የሚባሉ አይነት ሰው ናቸው። ምንድን ነው ስራው? ትልቅ ነው የአሁኑ ስራ። ግን እኔ እንግዲህ እንደተረዳኋቸው እና ሰው ሁሉ በጣም ከሚያውቃቸው ከእኚህ ሰው ኢንተርናሽናል ኤኖ ኤክስፒሪየንስ አላቸው በዚህ በአህጉር ውስጥ። እንደውም ለመጀመሪያ ጊዜ የያዙት ፖዚሽን ነው በጾታም ቢሆን በኢትዮጵያዊነትም ያንን ቦታ እና ትልቅ ኤክስፖዠር አላቸው። እንደውም የውጭውን ነገር ኢሎ ያመጣሉ የውጭውን ኤክስፒሪየንስ which is አሁን የሚመስለኝ ብዙ ጊዜ እኛ በጣም ወደ ውስጥ የምናይ ሰዎች እንደ ኢትዮጵያ በባህሪያችን እና እሳቸው በተለይ ደግሞ እንደ ዲያስፖራ ተብሎ አሜሪካ ምናምን ብቻ ሳይሆን የዚህ አፍሪካ ሪጅኑ ኤክስፒሪየንስ ዘው ስለሚገቡ ላለው ለሪጅኑ ጸጥታና ሁሉም ግሪግነት ሁሉ አስተዋጽኦ ያደርጋሉ እዚህ የተከበሩ ሴት ስለነበሩ ማለት ነው።
የሁለት ወንድ ልጆች እናት የሆኑት የመጀመሪያዋ ሴት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በዛሬው ንግግራቸው የሴቶችን ማንኛውንም ጥቃት የሚጸየፍ ትውልድ ለመፍጠር መስራት እንደሚገባ አሳስበዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን እናልፋለን። በዚሁ በፕሬዝዳንቷ ዙሪያ ነው የምናተኩረው። ሐሮማያ ዩኒቨርሲቲ የስነ ጾታና ልማት መምህር የሆነችው ወይዘሪት እስከዳር ሞላ በታሪካዊው በአዲሷ ፕሬዝዳንት ሳህለወርቅ ዘውዴ ዙሪያ በተለይም በእናቶች ስም ስለ ሰላም እማጸናለሁ ስላሉት ጉዳይ አስተያየት ሰጥታናለች። ቆንጅት ታየናት ያነጋገረቻት።
እንደ አንድ ኢትዮጵያዊ ዜጋ እንዳንድ ደግሞ የሥርዓተ ጾታ ጉዳዮች ላይ እንደሚሰራው ባለሙያ ይሄንን ማየት ስኬት ነው ለኔ። አንድ የራሴን ፐርሰናል ፈርቶች ነበሩት ከአሁን በፊት እንግዲህ ለሶስት ለአራት አመት ይሆናል ይሄንን ሥራ ውስጥ ከገባው ጀምሮ። ነገር ግን በተፈጥሯችን እኛ ሴቶች ይመስለኛል ከበፊቱም ጀምሮ ልዩነትን ማየት ከጀመርሽበት ሰዓት ጀምሮ ነው አንድ ሰው ፌሚኒስት መባል ያለበት ብዬ የማስበው። ሊዋዊ አሰራርን መመልከት የቻለች ሴት አጸርሊያዝ የታችኛዋ አንደኛ ክፍልም ሆነች ሊሆን ይችላል፣ ህፃን ልጅም ሆነች ሊሆን ይችላል፣ በቤተሰቦችሽ ከወንድምሽ በተለየ መንገድ መታየት ከጀመርሽበት ሰዓት ጀምሮ እና ያ ሲያስከፋሽ ነው ፌሚኒስት የምትባዩ ብዬ የማስበው። እና ለሴቶች መብት መከራከር መቆም የምንለው ነው ብቻ አድላዊ አሰራርን የምትመለከት መመልከት የሚችል ሰው ወንድም ወይም ሴትም ሊሆን ይችላል እሱ አይን ነው የምመለከተው እና ደስታ ይሰማኛል። የልፋቴም ውጤትም አድርጌ ቆጥረዋለሁ። ምክንያቱም እኔና እኔም መሰል የሆኑ ሰዎች በያለንበት ቦታ ይህንን አይነት ለውጥ ለማምጣት ነበረ ባገኘነው መድረክ የምንጮኸው፣ ባገኘነው መድረክ ደግሞ ሰዎች እንዲረዱን የምንናገረው ማለት ነው። ስለዚህ ይህንን ማየት ያስደስተኛል። ከዛ በተረፈ ግን እንደ ትልቅ ነገር ሆኖ መታየቱ አንዳንዴ የኛ ማህበረሰብ ምን ያህል ፓትሪያርካል
ወንዶች የበላይነት
የሚገዛ ማህበረሰብ፣ ወንድ አስተሳሰብ የሚገዛ ማህበረሰብ ምን ያህል እንደዛ ለሆነን የሚያሳይ ይመስለኛል። ምክንያቱም ይሄ ኖርማል መሆን ነበረበት። ምክንያቱም ሰው ስንል ሴትንም ወንድንም ማለታችን ነው። ዜጋን ስንል ሴትንም ወንድንም ማለታችን ነው። ጥቅምንም እንዲሁም ኃላፊነትንም ስንል ሁለቱንም የምንመለከት ማለታችን ነው። ነገር ግን እስከዛሬ በነበረው አስራሽ በተለይ ከቤት ውጪ ባሉ ኃላፊነቶች ላይ ወንዶች ስለሆኑ ብዙ ጊዜ ዶሚኔት የሚያደርጉት ይሄንን ስለማንመለከት ሊያስደንቀን ይችላል።
ለዚህ ነው ዜና ኃይለኛ ዜና የሚሆነው።
አዎ አዎ። ስለዚህ ኃይለኛ ዜና ያደረገው የሚመስለኝ ፓትሪያርካል ስለሆነ ነው ማህበረሰባችን እንጂ በቃ ሰው ሊመራን መጣ ይባል ነበረ። ሴትም ይሁን ወንድ የመምራት አቅም ስላላቸው አስተዋጽኦ ማድረግ ስለሚችሉ ሊሰሩ ሊመሩ መጡ ነበር እንጂ የምንለው ያን ያህል የሚያስደንቅ ነገር አይሆንም ነበር። አሁን አስደናቂ የሆነውና ሰውን እያነጋገረ ያለው የሚመስለኝ ይሄ ነው። ፓትሪያርካል ስለሆነ ነው ኮሚኒቲያችን ብዬ አስባለሁ።
በወንዶች የበላይነት በወንዶች አስተሳሰብ
መስመር ነው። ጥሩ አስደንጋጭ መንገድ ነው። ጥሩ ነው። ከታችም ደግሞ ሮል ሞዴል ስለሚሆኑልን
አርአያ
ሴቶች አርአያ ስለሚሆኑልን እዚህ ካቢኔት ላይ እና አመራር ላይ የምንመለከታቸው ሴቶች እስካሁን ያው ችግሩ አሁን ሴቶችም ጋር አለ፣ አጠቃላይ ማህበረሰቡም ጋር አለ። ያለመቻል ስሜት አለ። እውነት እችለዋለሁ ወይ ብትማርም እቺ ሴት እውነት እችለዋለሁ ወይ የሚለው ጥርጣሬ ውስጥ ሁሉ ጊዜ ይኖራል እና ይሄንን ማየት ስንጀምር አሃ በቃ እንችላለን በቃ ማድረግም ይቻላል እያልን የምንመለከታቸውን ሴቶች ያበረታቱናል ማለት ነው። ወደፊትም በጣም ለውጥ የሚመጣ ይመስለኛል።
ወይዘሪት ስተዳር እስከዳር የፕሬዝዳንትነት ኃላፊነታቸውን ሲረከቡ አምባሳደር ሳህለወርቅ የሰላምን አስፈላጊነት አበክረው ነው ሲያስገነዝቡ ጥሪ ሲያደርጉ የነበረው። በሰላም ዋነኛዋ ተጎጂ በሆነችው በእናት ስም ማጸናችኋለሁ ነበር ያሉትና እስቲ በሱ ላይ አስተያየትሽን ስጪኝ።
በዚህ የኔ አስተያየት ምንድነው? ብዙ ሰዎች ሰላም መፈለግን ወይም ደግሞ በእናት ሩህሩህ አንጀት መደበቅን እንደ ድክመት ሊመለከቱት ይችላሉ። ከዚህ በፊት የነበረን አመለካከት አገርን መጠበቅ ከጠላት በመዋጋት በመሞት በጦርነት ባለን ጦር ኃይል ብዛት ሊሆን ይችላል የአገር ጥንካሬ የሚለካው። ይሄ አንድ አስተሳሰብ ነው፣ አገርን የምንመራበት አንድ አስተሳሰብ። አሁን ፕሬዝዳንቷ የሰጡት አስተያየት አዲስ የሆነ ተጨማሪ አስተሳሰብ ይመስለኛል። አንድ ኦልተርኔቲቭ የድሮው ነበረ፣ አሁን ሁለተኛ ኦልተርኔቲቭ መጣ። አገርን መግዛት ሰላምን በመውደድ በመፈለግ ይለካል። ስለዚህ የሴትን አስተሳሰብ የሴትን ፐርስፔክቲቭ ሪፕሬዘንት ያደርጋል ብዬ አስባለሁ፣ ይወክላል ብዬ አስባለሁ። ለዛም ነው እኛ ሁልጊዜ እኔን የመሰሉ ሰዎችም የምንጮኸው ይህንኑ ነው። ኦልተርኔቲቭ የሆነ
አማራጭ
አስተሳሰብ፣ አማራጭ ሀሳቦች ይምጡ። እስኪ ሁልጊዜ በአንድ አይነት አስተሳሰብ መመራት የለብንም። የአመራር ትርጓሜ ሁልጊዜ በአንድ አይነት እይታ ብቻ መታየት የለበትም። ስለዚህ የተለየ ልምድ፣ የተለየ አስተያየት፣ የተለየ አስተሳሰብ ያላቸውን ሰዎች ወደፊት እናምጣ ስንል የተለየ ልምድ ኤክስፒሪየንስ ያላቸው አንዱ ሴት በሴት በመሆንሽ የተነሳ ኤክስፒሪየንስ የምታደርጊያቸው ልምዶች ናቸው፣ የምትገነቢያቸው አስተሳሰቦች ናቸው። እሱን አስተሳሰብ እንፈትነው እስኪ ከነበረው ኦልተርኔቲቭ ይሰራል አይሰራም ወደሚለው አማራጭ የምንመጣበት አጋጣሚ የሰጠን ይመስለኛል። እሱን ነው በትክክል ግልጽ አድርገው የነገሩ እና ሰላም ወዳድነት ሰላም ፈላጊነትን ያሳያል የሴት አንጀት የእናት አንጀት። እና በዚህ አይነት መንገድ እስኪ አገር ተመርታ ደግሞ እንመልከታት እንዴት ልትሆን ትችላለች የሚለውን አስተሳሰብ የሚሰጠን ይመስለኛል። አማራጭ ነው፣ ተጨማሪ አማራጭ እና ጥሩ ኤክስፕሬሽን ነው። ወድጀዋለሁ እኔ።
በፕሮግራማችን መጀመሪያ ላይ ለስምንተኛ ጊዜ የተዘጋጀውን የሸገር 102 አንድ የለዛ ዓመታዊ ሽልማት በተመለከተ ዘገባ ይኖረናል ብለን ነበር። በሰዓት ጥበት ምክንያት ለዛሬ ማቅረብ አልቻልንም። በነገ ዝግጅታችን ይዘን እንቀርባለን። በዚሁ ሽልማት ላይ በምርጥ ነጠላ ዜማ ተሸላሚ የሆነውን የናቲማን ሙዚቃ እንጋብዛችሁ። የዛሬው ፕሮግራማችን እንግዲህ በዚህ በያዝነው ሙዚቃ ወደ መጠናቀቁ ነው።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። I'm lela lela so I get it working in the crowd.
Kun Radio Sagale Amerikati.